የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጆርጅ መሐመድ ከእስር ቤት በቪዲዮ አማካይነት የይግባኝ ክርክር እንዲያደርጉ ለዛሬ ይዞት የነበረው ቀጠሮ ተለዋጭ ቀጠሮ እንደተሰጠበት የተከሳሾች ጠበቃና ጠቅላይ አቃቤ ሕግ አስታውቀዋል። ችሎቱ ሊመለከት የነበረው አቃቤ ሕግ የተወሰኑ ምስክሮችን በግድና ከመጋረጃ ጀርባ ለመስማት ያቀረበውንና በከፍተኛ ፍርድ ቤት ተቀባይነት ሳያገኝ በቀረው ጥያቄ ላይ የቀረበውን የይግባኝ አቤቱታ ነው። ፀሐይ ዳምጠው ችሎቱን ተከታትላ ጠበቆችን አነጋግራለች። እስክንድር ፍሬው ደግሞ ጠቅላይ አቃቤ ሕጉን አነጋግሮ የተጠናቀረው ዘገባ ይቀርባል።
የዛሬው ቀጠሮ መነሻ የፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ባለፈው ሳምንት የሰጠው ውሳኔ ነው። ፍርድ ቤቱ በዚያ ውሳኔ የአቃቤ ምስክሮች በዝግና ከመጋረጃ ጀርባ እንዲመሰክሩ የቀረበውን ጥያቄ ውድቅ አድርጓል። ምስክር የመሰማት ሂደቱ በግልጽ ችሎት እንዲሆንም ነበር ውሳኔ የሰጠው። ጥያቄውን ያቀረበው የምስክሮቹን ደህንነት ለመጠበቅ መሆኑን የገለጸው አቃቤ ሕግ በበኩሉ ለጠቅላይ ፍርድ ቤት ይግባኝ ብሏል። የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይህንኑን ይግባኝ ለመመልከት ዛሬ ተሰይሞ የነበረ ቢሆንም የፍርድ ቤቱ ትዕዛዝ ለተከሳሾቹ ባለመድረሱ ምክንያት ተለዋጭ ቀጠሮ ሰጥቷል ብሏል። የእናቶ ጀዋር መሐመድ ጠበቃ አቶ ከድር ብሎም
የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ዛሬ የቀረብ ነው ማለት ነው። እንግዲህ ጠቅላይ ፍርድ ቤቱ አዞ የነበረው መትና ለእኛ ደንበኞች እንዲደርስ፣ በሁለተኛ ደረጃ የክርክሩ ደግሞ በፕላዝማ በመካሄድ ነበር የያዘ ነው። እንግዲህ እኛ እንደሰማን አንድ ያቀረበው ጥያቄ እኛ ደንበኞቻችን በአካል ቀርቦ መከራከር ፈልጋሉ፣ ስለዚህ የፕላዝማ የምለውን መብታችን ሊነካ አይገባም፣ ምክንያቱም ግልጽ ችሎት በዳኛ ፊት ቀርቦ የመከራከር ህገ መንግስታዊ መብት ስላላቸው የምንበር ክርክር ያቀረብ ነው። ፍርድ ቤቱ ግን ያንን የኛን ክርክር አልተቀበለም። በፕላዝማ ነው ክርክሩ መቀጠል አለበት ሰጠው ማለት ይሄን ያለ
የፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በእነ ጀዋር መሐመድ መዝገብ ላይ የተከሰሱ ግለሰቦች ላይ ከማዚያ 5 ጀምሮ ለተከታታይ 15 ቀናት 146 ምስክሮችን ለመስማት ነበር ባለፈው ችሎት የቀጠረው። ይሁን እንጂ አቃቤ ሕግ በጠየቀው ይግባኝ ችሎቱ ምስክሮችን መስማት አልቻለም ብሏል አቶ ከድር። የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ በበኩላቸው ምስክሮች ከመጋረጃ ጀርባ እንዲመሰክሩ የተፈለገበትን ምክንያት ማምሻውን ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ አብራርቷል።
አዋጅ ቁጥር 6993 በሚፈቅደው መሰረት ጠቅላይ አቃቤ ሕግ ምስክሮችን የስጋት ሁኔታ ዳሰሳ በመስራት ጥበቃ ያደርጋል። አዋጁ ተጠቅመን ለምስክሮቻችን ጥበቃ አድርገናል። ጥበቃውንም ለፍርድ ቤቱ እንድናሳውቅ ነው የሚጠይቀው አዋጁ። ያንን አድርገናል። ፍርድ ቤቱ አከራክሮ አልተቀበለውም።
ጥበቃ አድርገናል ማለት እሱን አድማጮች ግልጽ ለማድረግ
ጥበቃ አድርገናል ማለት ምስክሮቻችን በዚህ ችሎት ይታዩና ከመጋረጃ ጀርባ የሚታዩ ምስክሮችን ዘርዝረን የኛን ምስክር በዚህ ችሎት የኛን ምስክር ደግሞ ከመጋረጃ ጀርባ ሆኖ እንዲመሰክሩልን ያለባቸው ስጋት አይተን ወስነናል ብለን ህጉን ጠቅሰን ጽፈን ለፍርድ ቤቱ አሳውቀናል። እና ስለዚህ በዛ መሰረት ያሳወቅነው ለፍርድ ቤቱ፣ ፍርድ ቤቱ አልተቀበለውም የኛን አቤቱታ። አቤታችንን ካልተቀበለው ደግሞ ያው ቀጥሮ ስልጣን አለው ፍርድ ቤት ማቅረብ ይገባል ለጠቅላይ ፍርድ ቤት ጥያቄውን አቅርበናል። ባይ ዘ ይሄ በመጀመሪያ መዝገባችን አይደለም አንድ ክርክራችን የነበረው። ከፍተኛ ፍርድ ቤት ደረጃ ዳኞች ሊለያዩ ይችላል፣ ችሎት ሊለያይ ይችላል። ተገማች የሆነ ተመሳሳይ የሆነ ውሳኔ ነው መሰጠት ያለበት። እንደጌታቸው አሰፋ በተከሰሱበት መዝገብ ተመሳሳይ ውሳኔ ወስነን ፍርድ ቤቱ ህገ መንግስት ትርጉም ያስፈልጋል ተብሎ ህገ መንግስት ትርጉም ተልኮ የተጣሰ ህገ መንግስት ትርጉም እንደሌለ ህገ መንግስታዊ ትርጉም መያዝ ምስፈልግን ለምስክሩ ጥበቃ ማድረግ አዋጁ መፍቀዱ ህገ መንግስታዊ ተብሎ የተወሰነና በዛ መሰረት እየተከደበቅ ያለ ይሄ መዝገብ የተለየ የሚያደርገው የለም። በህግ ፊት ሰዎች እኩል ናቸው፣ ጉዳዮች በተመሳሳይ ሁኔታ መፈታት አለባቸው የሚል አቋም ስላለ ይህንኑ ይግባኝ ለፌደራል ተቀብለናል።
አቶ ፈቃዱ ይግባኝ ምን ደረጃ ላይ ይገኛል? አሁን
ይግባኝ ዛሬ ነበረ ቀጠሮ፣ መጥሪያ አልደረሰንም በሚል አልቀረቡም። እኛ መጥሪያ ለማድረግ አስፈርመን ሰጥተናል።
አልቀረቡም ሲሉ እነማንን ማለት ነው?
የእነ ጀዋር መዝገብ ላይ ተከሳሾች ለይግባኝ ክርክር እንዳልቀረቡ ነው መረጃ ሰጥቶኛ ቀልጎ ሳይድን ጠበቆቹ ቀርበዋል ይመስለኛል በሮ ሰምቶ ስለነበረ ትላንትና ተከሳሾች ግን አልቀረቡም የሚል መረጃ ነው የተነገረኝ።
ይግባኝ አላችሁበት ፍርድ ቤትም ውሳኔ ከሰማችሁ በኋላ ከዛም የመቀጠል ነው እቅዳችሁ? ከፍ ወዳለም ደረጃ መሄድ
ያው እኛ ህግ እንዲፈጸም መስራት ኃላፊነት አለብን። አቃቤ ሕግ ያሉ ትልቁ ስራው ህጎች በዜጎች ላይ በኩል ሁኔታ መፈጸም አለበት። ህጉ የወጣበት ዓላማ አለው። ስለዚህ በሁለት ኢንትረስቶች አሉ። በምስክር ጥበቃ ላይ ተከሳሽ ማስረጃውን አይቶ የመከራከር አንድ ኢንትረስት አለ። ሁለተኛ ምስክሮች ደግሞ በምስክርነታቸው ምክንያት በህይወታቸው በቤተሰቦቻቸውም ጭምር ማለት ነው በአካላቸው በንብረታቸው ላይ ጉዳት እንዳይደርስ ደግሞ መጠበቅ አለብን። ይሄ ኢትዮጵያ ውስጥ ያለ ብቻ ብቻ ሳይሆን አነ በክፍለ ማዲ ያለው ረጅም ጊዜ ተሰራበት በጣም ባደጉትና በሰለጠኑ ተገራት ደግሞ የምስክር ጥበቃው እስከ ፕራክቲካል ጀሪሚደር ሰዎችን ምትቀይርበት ነው። ይሄ የዚህ ሀገር ነባራዊ ሁኔታ ብቻ አይደለም፣ ህጉ ለነዚህ ሰዎች ወጣ አይደለም 2003 ዓ.ም ይወጣ ተግባራዊ ሲሆን ነበር። ስለዚህ እንዳቃቢ ህግ ሀገር ያወጣችሁን ህግ የማስፈጸም ኃላፊነት አለብን ብለን ነው የምናስበው። እንዲፈጸምም የመግፋት ፍርድ ቤቶችም ላይ ተቀባይነት ትርጉም እንዲስተካከል ማድረግ ኃላፊነት ስላለብን የፍትህ ስርዓቱ የሚፈቅደው ደረጃ ድረስ መሄድ ይፈልጋል ካልታረመ ማለት ነው። ስለዚህ የሚቀጥለው ደረጃ ላይ ይታረማል የሚል ተስፋ ይዘን ሄደና እዛ ደረጃ ላይ ምን ይሆናል ያው ከወሰኑ በኋላ የሚሆን ነው የሚሆነው ማለት ነው።
የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጀዋር መሐመድ በአቃቤ ህግ የተጠየቀው ይግባኝ ላይ ከሳሽና ተከሳሾች ክርክር እንዲያደርጉ ለማዚያ 15 2013 ዓ.ም ምረት ቀጠሮ ሰጥቷል። እና አቶ ጀዋር መሐመድ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል በተከሰተው ሁከትና ብጥብጥ ተጠርጥረው የታሰሩት ከ9 ወራት በፊት ነው። ለአሜሪካ ድምጽ ሀይዳምጦ ከአዲስ አበባ።